Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
ጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ዛሬ ታክሲውን የምነዳው እኔ ነኝ፣ ጽዮን ግርማ ከጎኔ እዚህ ጋቢና ቁጭ ብላለች።
ሰላም እንደምናመሻችሁ። ለዛሬ ምሽት የያዝናቸው ፕሮግራሞችን እናስተዋውቃችሁ። የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በኢንተርኔት አምደኞቹ በነ ሶሊያና ሽመልስና በአቃቢ ሕግ መካከል ባለው ክርክር ውሳኔውን ለማሰማት ዛሬም ተለዋጭ ቀጠሮ ሰጥቷል።
የዶክተር መራራ ጉዲናን መታሰር በተመለከተ የተሻለው አማራጭ ፖለቲካዊ መፍትሄ መሆኑን የተቃዋሚ ፓርቲ መሪዎችና የቀድሞ የፓርላማ አባላት ተናገሩ።
ለሰላማዊ ትግሉ ሂደት እንቅስቃሴ ግን ከምንም በላይ ዶክተር መራራ መታሰር በእጅጉ ይጎዳዋል ብለን እናስባለን።
የኢትዮጵያውያን ዲሞክራሲ ፓርቲ ኢዴፓ ሊቀመንበርና የቀድሞ የፓርላማ አባል ዶክተር ጫኔ ከበደ አስተያየት ነው የሰማችሁት።
ሌሎችም ፕሮግራሞች ይዘናል። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
በድጋሚ እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠርላሉ የምሽቱ ዜናዎች። ጽዮን ግርማ ተመልሻለሁ። በደቡብ አፍሪካ ለረጅም ጊዜ የቆየው ድርቅ እየከፋ በመምጣቱ 13.8 ሚሊዮን ሕዝብ ለረሃብ ሊጋለጥ እንደሚችል ተሰግቷል። በሰብአዊ እርዳታዎች አስተባባሪው የቲሞ ፓካል መግለጫ መሰረት ከመጪው የመኸር መሰብሰቢያ ወቅት ጀምሮ ያሉት እነዚህ ወራት ለምግብ አቅርቦት እጅግ ወሳኝ ናቸው። በአካባቢው ሀገሮች ያለው የምግብ መጠን በኤሊኖ የአየር ጸባይ ምክንያት በእጅጉ አነስተኛ መሆኑንም የተባበሩት መንግስታት ድርጅት የደቡብ አፍሪካ ቢሮ ሰብአዊ እርዳታ አስተባባሪው ጨምረው ገልጸዋል። የሚታየው የምግብ እጥረት የዋጋ ንረትና ደካማው ምጣኔ ሀብት ሲታከልበት የአካባቢው መንግስት ከዚሁ በግዢ ለማምጣት ያሳለፍነው አቅም ፈጽሞ አስቸጋሪ ያደርገዋል ተብሏል። ወደ ሌላ ዜና ስንሻገር በጋምቢያ ተሰናባቹ ፕሬዝዳንት ያያ ጃማህ አስተዳደር ወቅት የታሰሩ 18 የፖለቲካ ተቃዋሚዎችና ሌሎች ተለቀዋል። እስረኞቹ የተፈቱት ባለፈው ሳምንት ፕሬዝዳንታዊ ምርጫ የተቃዋሚው ፓርቲ መሪ አዳማ ድል መጎናጸፋቸውን ተከትሎ ነው። በባሮ ማሸነፍ ደስታው በመላ ሀገሪቱ ፕሬዝዳንት ተጨማሪ እስረኞች እንደሚለቀቁና ሀገራቸውም ከዓለም አቀፍ ወንጀል ችሎት ICC አባልነቷ እንደምትወጣ አረጋግጠዋል። ሽምቅ ተዋጊዎች በምስራቃዊ ግዛት እንዲቆዩ የሚፈቅድ ማንኛውም ስምምነት እንደገና ተሰባስበው በጀመሩት ወንጀል መቀጠል ስለሚያስችላቸው አልቀበልም ብሏል የሶሪያ መንግስት። የውጭ ጉዳይ መስሪያ ቤቱ ባወጣው የመንግስቱ መገናኛ ብዙሀን ያሰራጩት ዘገባ ሽምቅ ተዋጊዎቹን አሸባሪዎች ሲል ይጠራቸዋል። መግለጫው ባለፉት ሶስት ሳምንታት ከግድያ መንግስት በሚቆጣጠራቸው አካባቢዎች ላይ ባደረሱት ከባድ የጦር መሳሪያ ድብደባ 81 ሲቪሎች መገደላቸውን ያወሳል። የኔቶ የውጭ ጉዳይ ሚኒስትሮች ዛሬ የአመቱን መጨረሻ ንግግር አስመልክቶ በብራስልስ ሲገናኙ አጣዳፊ አጀንዳዎች ይጠብቋቸዋል። ህብረቱ የተደቀነበት ትልቁ ፈተና ግን ይፋ አጀንዳቸው ሳይሆን ዶናልድ ትራምፕ የዩናይትድ ስቴትስ ፕሬዚዳንት ከሆኑ በኋላ ሊቀረጹ ስለሚችሉ ፖሊሲ ነው። ተመራጩ ፕሬዚዳንት ስለ ህብረቱ የሰጧቸው ተቃራኒ አስተያየቶች እንዲሁም ቤጂንግን ያስቆጣው ከታይዋኑ ፕሬዚዳንት ጋር ያደረጉት አወዛጋቢ የስልክ ውይይት የአውሮፓን ስጋት እንዳጠናከረው የፖለቲካ ተንታኞች ይናገራሉ። በተለይ ቁልፍ የሆነውን የጸጥታ ጥበቃ መስሪያ ቤት እንዲመሩ የመረጧቸው ሰዎች ቅይጥ ስሜት ማሳደሩን ያስረዳል። በመጨረሻም የፈረንሳይ ፕሬዚዳንት ፍራንሷ ቀድሞ የሀገር አስተዳደር ሚኒስትሩን ለጠቅላይ ሚኒስትርነት አጭተዋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ የሚስቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። መስታወት አድራጋውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የፌደራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በኢንተርኔት አምደኞቹ በሶሊያና ሽመልስና በአቃቤ ሕግ መካከል ባለው ክርክር ውሳኔውን ለማሰማት ዛሬም ተለዋጭ ቀጠሮ ሰጥቷል። ጦም ማርያኑ ወይንም የኢንተርኔት አምደኞቹ ተሟልተው አልቀረቡም። መለስካቸው አማሃ ዝርዝሩን ይዟል።
ባለፈው ህዳር 6/2009 ዓ.ም ፍርድ ቤቱ በኢንተርኔት አምደኞቹና በአቃቤ ሕግ መካከል ያለውን ክርክር በተመለከተ መዝገቡን እየመረመረው እንደሆነ አስታውቆ ተለዋጭ ቀጠሮ ለዛሬ ቆርጦ ነበር። ዛሬ በጽፈት ቤት እንደገለጸው ደግሞ መዝገቡን መርምሮ እንዳላበቃ ገልጿል። ስለሆነም ውሳኔውን ለማሰማት ለታህሳስ 21 ቀን 2009 ዓ.ም ተለዋጭ ቀጠሮ ሰጥቷል። አቃቤ ሕግ ከሁለት ዓመታት በፊት ሶሊያና ሽመልስ በሌለችበት በፈቃዱ ኃይሉን፣ ናትናኤል ፈለቀን፣ አጥናፉ ብርሃኔንና አቤል ዋበላን ከሌሎች አምስት የኢንተርኔት አምደኞችና ጋዜጠኞች ጋር በሽብር ወንጀል በፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ክስ መስርቶባቸው ነበር። ጉዳዩ በዚህ ፍርድ ቤት እየታየ በነበረበት ወቅት በአምስቱ ላይ ማለትም ማህሌት ፋንታሁን፣ አስማማው ኃይለ ጊዮርጊስ፣ ኤዶም ካሳዬ፣ ዘላለም ክብረትና ተስፋለም ወለየስ ላይ አቃቤ ሕግ የመሠረተው ክስ እንዲቋረጥ ተደርጎ ከእስር ተፈተዋል። የቀሩት አምስቱ ሲከራከሩ ቆይተው በፈቃዱ ኃይሉ ቀደም ሲል ከተከሰሰበት የሕግ አንቀጽ ተለውጦ እንዲከላከል ሲበየንበት አራቱ ማለትም ሶሊያና ሽመልስ፣ ናትናኤል ፈለቀ፣ አጥናፉ ብርሃኔና አቤል ዋበላን ፍርድ ቤቱ መከላከል ሳያስፈልጋቸው በነጻ እንዳሰነበታቸው አይዘነጋም። አቃቤ ሕግ በዚህ የታች ፍርድ ቤት ውሳኔ ቅር በመሰኘት ለፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቤት ብሏል። ዛሬ መልስ ሰጪዎቹ ፍርድ ቤት በቀረቡበት ጊዜ አቶ በፈቃዱ ኃይሉ እንዳልቀረበ ታውቋል። ፍርድ ቤቱ ለምን እንዳልቀረበ ጠበቃውን አቶ አምሃ መኮንን ጠይቋል። አቶ አምሃ መኮንን በበኩላቸው ፍርድ ቤቱ ቀደም ሲል በነበረው ቀጠሮ ፖሊስ እንዲያቀርበው ትዕዛዝ ተሰጥቶት የነበረ ቢሆንም መልስ ሰጪው አሁን ይገኝበታል ከተባለው ከአዋሽ አርባ እንዳልመጣ አስረድተዋል። አቶ በፈቃዱ የተያዘውም በኮማንድ ፖስቱ ትዕዛዝ መሆኑን ገልጸዋል። አቶ በፈቃዱ ኃይሉ የተያዘው ለቪኦኤ በሰጠው ቃለ ምልልስ ምክንያት እንደሆነም አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አሁንም ወደ አዲስ አበባ ነው የምንሻገረው። የዶክተር መረራ ጉዲና መታሰር በተመለከተ የተሻለው አማራጭ ፖለቲካዊ መፍትሄ መሆኑን የተቃዋሚ ፓርቲ መሪዎችና የቀድሞ የፓርላማ አባላት ተናገሩ። ዶክተር መረራ ሰላማዊ ትግል ታጋይ መሆናቸውን እናውቃለን ያሉት እነዚህ አስተያየት ሰጪዎች መንግስት ጉዳዩን እንዲመለከትና እልባት እንዲሰጥ ጥሪ አቅርበዋል። የእርሳቸው መታሰር በሰላማዊ ትግሉ ላይ ተጽዕኖ ያሳድራል ሲሉም አስተያየታቸውን አክለዋል። እስክንድር ፍሬው ከአዲስ አበባ ተከታዩን ዘገባ አድርሶናል።
የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና በፖለቲካ እምነት የተለያዩ አካሄዶችን ያማከለ አቋም ያራምዳሉ። መገንጠልን የሚደግፉ አንዳንድ የኦሮሞ ድርጅቶችን በሀሳብ ሞግተዋል፣ በብዕር ተከራክረዋል። ለኦሮሞ ሕዝብ የሚያዋጣው በቁጥሩና በቆዳ ስፋቱ ልክ መብቱን ማስከበር እንደሆነም በአደባባይ የሚናገሩት እምነታቸው ነው። እንደ ቁመታችን መብታችንን እናስከብራለን የሚለው አባባላቸው የዚህ አቋማቸው ማሳረጊያ ሆኖ ዘልቋል። በቋንቋ ላይ የተመሰረተን ፌዴራሊዝም ከሚተቹ ወገኖች ጋርም ዶክተር መረራ አይስማሙም። በዚያው ልክ ግን እንደዚህ አይነቱ ፌዴራሊዝም ዲሞክራሲያዊና በትክክል የሚተገበር መሆን እንዳለበት በመግለጽ ከገዢው ፓርቲ ጋር ተሟግተዋል። በእነዚህ አቋሞቻቸው ለረጅም ዓመታት በኢትዮጵያ ፖለቲካ ውስጥ የቆዩት ዶክተር መረራ ጉዲና ሰሞኑን የአስቸኳይ ጊዜ አዋጁን ክልከላ ተላልፈዋል በሚል መታሰራቸውን መንግስት አስታውቋል። የኚህ ታዋቂ ፖለቲከኛ መታሰር እንደሚያሳስባቸው የተቃዋሚ ፓርቲ መሪዎች ተናግረዋል። የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ሊቀመንበርና የቀድሞ የፓርላማ አባል ዶክተር ጫኔ ከበደ የእርሳቸው መታሰር በሰላማዊ ትግሉ ላይ ከፍተኛ ተጽዕኖ ያሳድራል ይላሉ።
አጠቃላይ ለሰላማዊ ትግሉ ሂደት እንቅስቃሴ ግን ከምንም በላይ ዶክተር መረራ መታሰር በእጅጉ ይጎዳዋል ብለን እናስባለን። ስለዚህ መንግስት ከተቃዋሚ ፓርቲዎች ጋር አደርገዋለሁ ብሎ ለሚለው ንግግርም ሆነ የውይይት መርሃ ግብር ከምንም በላይ እንቅፋት ሊሆን ይችላል ብለን እናስባለን። ምክንያቱም የኒህ ሰውዬ መታሰር ለፖለቲካው፣ ለዲሞክራሲያዊ ግንባታ ቀላል አስተዋጽኦ ያላደረጉ ሰው ናቸው እና ስለዚህ ባላቸው ተሞክሮና ባላቸው የትግል ሂደት ወቅት ለሰላማዊ ትግሉ ከፍተኛ የሆነ አስተዋጽኦ ከማበርከታቸውም በላይ ሪሊ ለኦሮሞ ሕዝብ ትልቅ ምልክት ናቸው ብለን ነው የምናስበው በእኛ በኩል። ይሄ በሆነበት ባለበት ሁኔታ ላይ መንግስት አድርጓለሁ ብሎ የሚያስበው ከተቃዋሚዎች ጋር የሚደረገው ማንኛውም አይነት ውይይት በጥርጣሬ አይን እንድናየው ነው የሚያደርገን።
የመላው ኢትዮጵያ አንድነት ድርጅት መኢአድ ፕሬዝዳንት ዶክተር በዛብህ ደምሴ ሌላው አስተያየት ሰጪ ናቸው። መንግስት ለጉዳዩ እልባት ሊሰጥ እንደሚገባ ይመክራሉ።
እሳቸው እዛ ስብሰባ ላይ የተገኙት ሽብርተኞች ተብለው በእኛ መንግስት የተፈረጁት አካላት አይደለም የጋበዛቸው። የጋበዛቸው የአውሮፓ ፓርላማ ነው። አሁን ሆነ የተባለውን መንግስት በሆደ ሰፊነት በመመልከት በትዕግስት ተመልክቶ እልባት እንዲሰጠው ነው እኔ እንዳው ለማሳሰብ የሚወደው። ምክንያቱም እኔ ዶክተር መራራ ለብዙ ጊዜ ነው ማውቃቸው። ዶክተር መራራ ጉዲና ሽብርተኝነትን በከፍተኛ ደረጃ የሚቃወሙ በሰላማዊ ትግል የሚያምኑ ሰው መሆናቸውን ነው ማውቀው። ስለዚህ መንግስት ሰላማዊ ታጋይ መሆናቸውን ተረድቶ የሚያውቀውም ይመስለኛል መልስ ቢሰጥና ሰውየውንም ደግሞ ነጻነታቸው እንዲያከብርላቸው እመኛለሁ።
የቀድሞው የኢትዮጵያ ፓርላማ አባልና የፓን አፍሪካ ፓርላማ የክብር ምክትል ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስም ዶክተር መረራ ሰላማዊ ታጋይ መሆናቸውን አስተውሰዋል። በመንግስትም ሆነ በርሳቸው በኩል ያለው ሁኔታ ታይቶ ፖለቲካዊ መፍትሄ ሊፈለግ እንደሚገባ ይናገራሉ።
ዶክተር መረራ ጉዲናን እንስከማውቀው የኢትዮጵያ ህዝብ ብቻ ሳይሆን የኢትዮጵያ መንግስትም በጣም የሚያከብራቸው ሰው ናቸው። በቅርቡ እንኳን በአንድ ስብሰባ ላይ መታገል ካለባችሁ እንደ ዶክተር መረራ ጉዲና ህጋዊ በሆነ መንገድ በሰለጠነ መንገድ ብለው ትልቅ ባለስልጣን ስናገሩ ሰምቻለሁ። እንግዲህ አሁን የተፈጠረውን ሁኔታ ሳየው በእርግጥ በመንግስት በኩልም ያለውን ማየት ያስፈልጋል። እንግዲህ ፕሮፌሰር በተለይ ከአዲሱ አዋጅም ከነባሩ የሽብርተኛ ጸረ ሽብርተኛ አዋጅም አኳያ ያላዩት ነገር ካለ ያንን ከመንግስት ጋር መነጋገርና መፍታት የሚያስፈልግ ይመስለኛል። በተረፈ ግን እኔ እስከማውቀው የሁለቱንም ወገን አይቶ ዶክተሩ ያልተረዱት መንገድ ካለ ያንን ተነጋግረው ከመንግስት ጋር ተነጋግረው ወደ መፍትሄ ማግኘቱ የሚሄዱበት መንገድ ላይ ማተኮሩ ይቻላል እንጂ ሁለቱም ወገን የሚካረሩበት ልህ የሚጋቡበትን ነገር ፕሮቮክ ማድረጉ ጠቃሚ አያደርግም። እንደ እሳቸው ሆነን እንደ ቤተሰቦቻቸው ቅርብ ሰዎቻቸው ሆነን ካየን ፔኑን መጋራት ካለብን የእሳቸውን ፖለቲካዊ መፍትሄ የማግኘቱ ላይ ጠንክሮ መስራት የሚያስፈልግ ይመስለኛል።
ዶክተር መረራ ጉዲና የታሰሩት የአስቸኳይ ጊዜ አዋጁን ክልከላ በመተላለፋቸው እንደሆነ የኢትዮጵያ መንግስት መግለጹ ይታወሳል። ሰሞኑን መግለጫ የሰጡት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ይህንኑ ነበር የገለጹት።
The detention of Dr. Merara Gudina is related to the state of emergency. There is a provision in the state of emergency that for example connecting ways or maybe conspiring ways those were levels
የዶክተር መረራ ጉዲና መታሰር ከአስቸኳይ ጊዜ አዋጁ ጋር የተገናኘ ነው። በአስቸኳይ ጊዜ አዋጁ ውስጥ በአሸባሪነት ከተፈረጁ ድርጅቶች ጋር መገናኘትና ማሴርን የሚከለክል ክፍል አለ። ይህንን ክልከላ በመተላለፋቸው ታስረዋል። ሌላ ዝርዝር መረጃ ቀስ በቀስ ከህግ አካላት ወይም ከኮማንድ ፖስቱ ልናገኝ እንችላለን።
የዶክተር መረራ መታሰር የተሰማው መንግስት ተቃዋሚዎችን በተለያዩ የዲሞክራሲ ግንባታ ሂደቶች ለማሳተፍ ቃል በገባበት ለተግባራዊነቱም እየተንቀሳቀሰ ባለበት ወቅት ነው። አስተያየት ሰጪዎቹም ሁኔታው እንደዚህ አይነቱን ሂደት ይጎዳል ባይ ናቸው። ዶክተር ነገሪ በዚህ ጉዳይ ላይ ምላሽ ሲሰጡ ስጋቱን እንደማይጋሩት ነበር የጠቆሙት። የኢትዮጵያ መንግስት በዶክተር መረራ ጉዲና መታሰር ላይ የሰጠው ተጨማሪ ማብራሪያ የለም። ዶክተር መረራ ጉዲና ከተቃዋሚ ፓርቲ መሪነታቸው በተጨማሪ የቀድሞው የኢትዮጵያ ፓርላማ አባል ነበሩ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ዶክተር ይርጋ ገላው ይባላል። በአውስትራሊያ በከርተን ዩኒቨርሲቲ በሰብአዊ መብት ትምህርት ክፍል መምህር ነው። ዶክተር ይርጋ ኔቲቭ ኮሎኒያሊዝም የተባለ መጽሐፍ ጽፏል። ይህንን መጽሐፉንም ዋሽንግተን ዲሲ ውስጥ በሳንኮፋ ካፌ አስመርቋል። መጽሐፉ ኢትዮጵያውያን በሀገር በቀል ቅኝ ግዢ ተገዝተዋል ይላል። በምርቃት ስነ ስርዓቱ ላይ ተገኝታ የነበረችው ጽዮን ግርማ ዶክተር ይርጋ ገላውን አነጋግራ ተከታዩን ዘግባለች።
Thank you.
በጣም አመሰግናለሁ። እንግዲህ ዶክተር ይርጋ ገላው ለቃለ ምልልስ ፈቃደኛ ስለሆንክ ያገኘንህ እዚህ ዋሽንግተን ዲሲ መጽሐፍህን ታስመርቅ በመጣህበት ሰዓት ነው። ኔቲቭ ኮሎኒያሊዝም ሚል መጽሐፍ ጽፈሃል። በምርቃቱ ስነ ስርዓትም ተገኝተን አይተናል። መጽሐፉን ስታስመርቅ ሐሳቡንም በከፊል ለመስማት ሞክረናል። ግን እንደው ለሬዲዮ አድማጮቻችን አጠር አድርገን ስናስተዋውቅ ይርጋ ማን ነው? እንዴት ይሄን መጽሐፍ ለመጻፍ ደረሰ? ከየት ተነስቶ የት ደረሰ የሚለውን እርግጥ ነው ከህይወት ታሪክህ ረጅም ሊሆን ይችላል። ግን እንደው አጠር አድርገህ ለአድማጮቻችን ግለጽ ብንልህ፣ እስቲ እንዴት አድርገህ ራስን ታስቀምጣለህ?
በጣም አመሰግናለሁ። እኔ እንግዲህ በተለይም የልጅነት ዘመኔን አካባቢ ያደግኩበት ቦታ የማንነቴንና ዓለምን የማይበትን መነጽር ሳላቀው በልጅነት የቀረጸኝ ቦታ ያ ይመስለኛል። በገጠር አካባቢ ነው ያደግኩት፣ ላሊበላ በሚባለው ቦታ። ያው ሁሉም የሀገራችን ሰው በሚያውቀው ቦታ ነው ተወልጄ ያደግኩት። በልጅነቴን የቄስ ትምህርት ቤት ሞቅ ጀምሬ ተምሬ ነበረ። እንደገናም ገጠርም ከብቶች እየጠበቅኩ አድግ ያለሁ። ከዛ በኋላ በዩኒቨርሲቲ ገብቼ በህግ ትምህርት ተማርኩ። ድህረ ምረቃ ትምህርቶችን ስጨርስ ትምህርትን ጠቀሜታና ለአካባቢያችን ለሀገራችን ያለውን ጥቅም በጣም ሂሳዊ በሆነ መንገድ ማጥናት ጀመርኩ። ከዛ ጥናት የወጣ ውጤት ነው እንግዲህ ይሄ መጽሐፍ እና እኔ እንግዲህ በአሁኑ ሰዓት በድህረ ምረቃ ትምህርት በአውስትራሊያ ውስጥ ዩኒቨርሲቲ ከርትን የሚባል ዩኒቨርሲቲ ውስጥ አስተማሪ ነኝ።
እንግዲህ መጽሐፍ ኔቲቭ ኮሎኒያሊዝም ኤዱኬሽን ኤንድ ዘ ኢኮኖሚ ኦፍ ቫዮለንስ አጌንስት ትራዲሽን ኢን ኢትዮጵያ ይላል። እና ምንድን ነው መጽሐፉ? አንደኛ ርዕሱ ምንድን ነው? ኔቲቭ ኮሎኒያሊዝም ሲል አሻሚ ይመስላል ገና ርዕሱ ሲታይ። እና ምንድን ነው የመጽሐፉ ይዘት አጠቃላይ ከርዕሱ ጀምሮ? ይህንንስ ርዕስ ለምን መረጥከው?
ይህንን ርዕስ የመረጥኩበት ምክንያት ኮሎኒያሊዝም ወይም ቅኝ አገዛዝነት ሁለት አይነት ገጽታ አለው። ብዙ ጊዜ ሰዎች የሚያስቡት በአካል ሄደው አንድ ሀገር አንዱን ሀገር ወሮ ወይም አንዱ ቦታ ያለ ሰው ሌላውን ወሮ በአካል አስተዳደር ፈጥሮ ዘተ የሚበዘብዝበት አሰራር ሲኖር በዛ መንገድ ውጫዊ ኮሎናይዜሽን ነው የሚባለው። ያም ኮሎኒያሊዝም አይደለም። ኮሎኒያሊዝም የሚባለው ግን ወይም ቅኝ አገዛዝ ግን አእምሯዊ ነው። ተገዥዎቹ የገዥዎቹን ገዥነት አምነው ተቀብለው በሕይወታቸው ውስጥ እንደ ገዥዎቻቸው ለመሆን እየፈለጉ የኢኮኖሚ መዋቅሩ በአጠቃላይ በገዥዎቹ ፍላጎት ላይ የተመሰረተ ሆኖ በሚሰራበት ጊዜ ያንን ወደ ትምህርት ገብቶ ወደ አስተሳሰብ ገብቶ ሲሰርጽ ያን ጊዜ ነው የኮሎኒያሊዝም አስተሳሰብ ሰርጿን የምንለው። ይሄ ጽንሰ ሀሳብ በአሁኑ ዘመን በግሎባላይዜሽን ወዘተ በሚባሉ ሀሳቦች እየተተካ ያለ ቢመስልም የአብዛኛው የዓለም ሕዝብ የዕለት ከዕለት ኑሮ በዚህ አይነት ጭቆና ውስጥ የተቀመጠ ስለሆነ ለእኛ ሀገር ብቻ ሳይሆን ለሌላውም ሀገር የሚሰራ ነው። በእኛ ሀገር በኢትዮጵያ ላይ የውጭ ሀገሮችን የፈረንጆችን ትምህርት አስተሳሰብ ወደ ትምህርት በማስገባት በተቋሞቻችን ሁሉ በማስገባት ህዝቦቻችን እምነታቸውን፣ ልምዳቸውን፣ ፍልስፍናቸውን እየተጠቀሙ ኑሯቸውን የሚያዳብሩበት ትምህርት ሳይሆን ከውጭ የተገለበጠን ትምህርት ልጆቻቸው ተምረው ያልሆኑትን ለመሆን በመሞከር የሚያደርጉት ትግል የሚገለጽበት መዋቅር ስለፈጠርን ይሄ መዋቅር ደግሞ የፈጠረው ያንን አይነት በሌሎች ሀገር የደረሰ የቅኝ ግዛት አይነት ተመሳሳይ ጭቆና በዕለት ተዕለት ህይወታችን ውስጥ የፈጠረ መሆኑን በማስረጃም ጭምር ለማስረዳት ስለፈለግኩ ነው።
እንግዲህ እነዚህ የውጭ አሁን የጠቀስካቸው የውጭ ሀሳቦች፣ አስተሳሰቦች ሰርጸዋል የሚል መከራከሪያ ካመጣህና መጽሐፍህ እሱን ካነሳ አንደኛው ቋንቋ ነው። ተማሪዎች በእንግሊዝኛ መማራቸው የሚማሩበት መጽሐፍት ከውጭ መምጣታቸው ነው። ተማሪዎች በእንግሊዝኛ ቋንቋ መማራቸው ምን ጉዳት አለው? አንድ ተማሪ በብዙ ቋንቋ መማሩ፣ በተለይ በእንግሊዝኛ ቋንቋ መማሩ ብዙ መጽሐፍቶችን እንዲያነብ አይረዳውም ወይ? ለምሳሌ አንተ ራስህ በእንግሊዝኛ ቋንቋ ተምረህ በእንግሊዝኛ መጽሐፍ ጽፈሃል። እንደዚህ አይነት ሀሳቦች ሲመጡ ራስ ወዳድ አያሰኝህም ወይ? አንድ ተማሪ ሃይስኩል ተቀምጦ የሚሰማ ይሄ ተማሪ እንደው ይሄ ምን አይነት ብልጣብልጥ ጸሐፊ ነው አይልህም ወይ?
በጣም አመሰግናለሁ። በጣም ጥሩ ተገቢ የሆነ ጥያቄ ነው። አየሽ፣ በመጀመሪያ ደረጃ ቋንቋን በሚመለከት ሳነሳ ሁለት ነገሮች መታወስ አለባቸው። የመጀመሪያው የውጭ አገር ቋንቋ ወይም የእንግሊዝኛ ቋንቋ ፈጽሞ አያስፈልግም፣ ልንማር አይገባም እያልኩ አይደለም። እንደ አንድ የቋንቋ ዘርፍ የውጭ የቋንቋ ዘርፍ ተወስዶ እንግሊዝኛ በዓለም እየተስፋፋ ያለ ቋንቋ ስለሆነ እንደ መግባቢያ ልንማረው፣ እንደ አንድ የትምህርት ዘርፍ ልንማረው ይገባል ቋንቋውን ብዬ አምናለሁ። እየተናገርኩ ያለሁት የተማርነውን ህግ ጨምሮ ሌሎችንም ሐሳቦች በአጠቃላይ ትምርቶች በእንግሊዘኛ ቋንቋ ማድረግ የቅኝ አገዛዝ አይነት አስተሳሰብ መገለጫ ነው ይልኩ ነው ያለሁት።
ከኔቲቭ ኮሎኒያሊዝም ጸሐፊ ዶክተር ይርጋ ገላው ጋር ያደረግነው ውይይት አላበቃም። በርካታ ነገሮችን አንስተናል። በጣም አከራካሪ መጽሐፍ ነው የጻፈው። በምርቃት ስነ ስርዓቱም ላይ ፕሮፌሰር ኤፍሬም ይስሐቅ እንደዚሁም ደግሞ ፕሮፌሰር ኃይሌ ገሪማም ተገኝተው ተወያይተውበት ነበር። እንግዲህ በቀጣይ ሰዓት ካለን በጋቢና አሊያም ደግሞ በእሁድ ምሽት በመደበኛ ፕሮግራማችን ላይ ይዘን እንመለሳለን። አሁንም እንደዚሁ ከመጽሐፍት ጋር በተያያዘ እዚህ ዋሽንግተን ዲሲ ወዳለ ዘገባ ነው የምናመራው። ባለፈው ሳምንት ሐሙስ ጀምሮ ቅዳሜ የተጠናቀቀው 59ኛው የአፍሪካ ጥናትና ምርምር ማህበር እዚህ ዋሽንግተን ዲሲ በሚገኘው ዋሽንግተን ማሪዮት ሆቴል አፍሪካን የሚመለከቱ በርካታ ጉዳዮችና ጭብጦች በምሁራን ተመራማሪዎች እንዲሁም በፖለቲከኞች ጥናታዊ ጽሁፎች የቀረበበትና የተነጋገረው ነበረ። በርካታ ታዋቂ ጸሐፊዎች እና ደራሲዎችም ስራቸውን አቅርበዋል። በዚህ በመጽሐፍ ኤግዚቢሽን ላይ መጽሐፎቻቸውን ካቀረቡ ምሁራን ደግሞ አንዱ ዶክተር በረከት ሀብተስላሴ ናቸው። ዶክተር በረከት ሀብተስላሴ ከሐረር ከተማ ከንቲባነት እስከ ምክትል ሚኒስተርነት ማዕረግ በተለያዩ የመንግስት ስልጣን እርከኖች የሰሩ ሰው ናቸው። ዶክተር በረከት 12 መጽሐፍትና 2 የትወና ስራዎችን ደርሰዋል። በዚህ የመጽሐፍ ኤግዚቢሽን ካቀረቧቸው መጽሐፍም ዴሊቨራንስ ኤት ኦል ኦፍ ኮልዲንግ ፓሽን ኤንድ ሙሴ ኦፍ ፎርጊቭነስ በተቀራራቢም ትርጉሙ መዳን የሚጋጩ ፍላጎቶችና የይቅርታ ጸጋ የተሰኘ አዲስ የታሪክ ልብ ወለድ መጽሐፍ አቅርበዋል። በቦታው ባልደረባችን የትግረኛ ክፍል የባልደረባ ገብረ ገብረ በንድን ተገኝቶ ነበር። ስለ ዋናው ስብሰባ ያላቸውን እይታና ስለ አዲሱ መጽሐፍታቸው አነጋግሯቸዋል። ዶክተር በረከት ስለ ስብሰባው ዓላማ በመግለጽ ይጀምራሉ።
ይህ ስብሰባ የአፍሪቃ ተመራማሪዎችና ጸሐፊዎች በየአመቱ የሚያካሄዱት ስብሰባ ነው። አፍሪካን ስተዲ አሶሲሽን ይባላል። ዘንድሮ 59ኛ ዓመት ስለሆነ ይህ ማህበር ከተቋቋመ 59ኛ ዓመት ነው ማለት ነው። ብዙዎች አፍሪካኖች እየወረሱት ነው። ሲጀመር ግን የነጮች እንትን ነበር። አሁን ግን አብዛኛዎቹ እዚህ ብታየው አብዛኛው ወጣት፣ አብዛኛው ሴቶችም ወንዶችም ደስ የሚያሰኝ ነገር ይታያል። እና አላማው ወጣት ሊቃውንት ተመራማሪዎችና ጸሐፊዎች በተሰማሩበት የእውቀት መስክ የደረሱበትን አንዳንድ የጽሁፍ ድርሰት የሚያቀርቡበት ለሰው የሚያካፍልበት ጊዜ ነው። በዚያው ማርገ ደግሞ በዚሁ ማሳቢያ ስራ የሚያገኝበት ጥሩ አጋጣሚ ነው።
በተለይ የዘንድሮው ስብሰባ የ59ኛው ስብሰባ ብዙ ጉዳዮችን የተነሱበት ስለ ስደተኞቹ፣ ስለ አፍሪካ ውስጥ ያለው ቀውስ፣ ኢትዮጵያ ውስጥ ያለው የፖለቲካ ቀውስ የመሳሰሉ የአፍሪካ ቀንድ የሚባሉ አካባቢም እንደዚሁ። እርስዎም መጽሐፍ አቅርበዋል እዚህ ኤግዚቢሽን። መጽሐፉ ስለምንድን ነው የሚያወራው?
መጽሐፉ ታሪካዊ ልብወለድ ነው። አርእስቱ በእንግሊዝኛ ዴሊቨረንስ፣ እንግዲህ ዴሊቨረንስ የምንበለው በአማርኛ እንጃ። አርእስቱ ዴሊቨረንስ ሆኖ ታችኛው አርእስት ደግሞ አ ቴይል ኦፍ ኮላይዲንግ ፓሽንስ ኤንድ ዘ ሚውዝ ኦፍ ፎርጊቭነስ። ኮላይዲንግ ፓሽንስ እንግዲህ የግጭት ታሪክ ማለት ነው፣ የሚጋጩ ኃይሎች ከዚህ ጋር ግን ይቅርታ መባባል አስፈላጊ እንደሆነ የሚያመለክት ነው። ሚውዝ በአማርኛ እንግዲህ ጸጋ ይለዋል። ጸጋ፣ ይቅርታ ጸጋ እንደሚያስፈልግ መልእክቱ፣ ሰላም እንዲገኝ እርቅ ያስፈልጋል። እርቅ ደግሞ ይቅር ማለት ይጠይቃል።
እርቅ ሲሉ ማን ከማን?
የተጣሉት ሁሉ ኃይሎች በኢትዮጵያ ውስጥ በኢህአፓ እና በሚኤሶን ስም የታገሉትና ብዙ ያለቁት የተላለቁትና ያለቁት ሁሉ ወራሾቻቸው አሉ። በዳያስፖራ መሀል ናቸው፣ ብዙ ናቸው። ኢህአፓ እነሱ ይቅር ተባብለው ስህተት ተፈጽመዋል። ለምሳሌ አሁን ደርግ የፈጸመው በደል አለ። ደርግ መንግስት እንደ መንግስት ነው፣ ወድቋል። ደርግ የተካቱ መንግስት አለ። በዚህ ደርግ በተካው መንግስት ውስጥ ያሉ ኃይሎች ደግሞ በራሳቸው ያመጡት አንዳንድ ችግር አለ። እሱን መርምረን አንዳንድ ይቅርታ የሚያስፈልግበት ጉዳይ አለ ብዬ አምናለሁ። ስልጣን የያዘ ሰው ስልጣን እንደ ማር ይጣፍጣል። አንዴ ከያዘው ደግሞ አትለቅም። ይሄ ከባድ ነገር ነው። ስለዚህ ግን ስልጣን ይዣለሁና እንደፈለግኩ እሰራለሁ የሚል ህሊና ካለው አንድ ሰው መጨረሻው መጥፎ ነው የሚሆነው፣ ወዳቂ ነው፣ ይወድቃል። በቅርቡ የታየው ኢትዮጵያ የታየው መነቃነቅ ለምሳሌ አሁን የዚያ ሳቢያ ምልክት ነው። ይህ ምልክት ለምሳሌ አሁን አዲስ ሊቃተልና ፈጥሮ ባለስልጣኖቹ ያደረጉትን ስህተት እየመረመሩ ለማረም የበደሉትም እንዳለ ደግሞ ይቅር ለማለት እንዲቀሰቅሳቸው ተስፋ አለኝ። ይሄ መጽሐፍ ይህን ነው የሚያመለክተው። ዋናው መልእክት የዚህ መጽሐፍ እርቅና ሰላም ነው። ያለ እርቅ ሰላም የለም። እርቅ ለማግኘት ደግሞ ይቅር ይቅር ባባባል ያስፈልጋል። ለዚህ ነው ሁለተኛው አርዕስት ዘ ሚውዝ ኦፍ ፎርጊቭነስ ያልኩት።
አሁን በአንድ የፖለቲካ ኃይል ያተኮረ እንዳልሆነ ነው የሚገባኝ። በሀገራትም ምክንያቱም እዚህ ሆርን ኦፍ አፍሪካ የሚባለው ኢትዮጵያም አለች፣ ኤርትራም ሌሎችም አሉ፣
ሱዳንም አለ፣ ሶማሊያም አለ።
ስለዚህ ሁሉንም የሚመለከት ነው። እርስዎ እንግዲህ ዶክተር በረከት በአጼ ኃይለ ሥላሴ ጊዜም ኢትዮጵያ ውስጥ አገልግለዋል። የሀረር ከተማ ከንቲባ ነበሩ። የተለያዩ የስራ ኃላፊነት ነበሩት። ኋላም ኤርትራ ውስጥ ኤርትራ ነጻ ከወጣችም እዛ ትግልም ተሳትፈዋል። ነጻ ከወጣችም ህገ መንግስት ጽፈዋል። አሁን መለስ ብለው ሲያዩት ምንድን ነው ከዚህ ከችግር አዙሪት የማይወጣበት ምክንያት ምንድን ነው?
ያው ዞሮ ዞሮ ስልጣን ነው፣ የስልጣን ችግር ነው። የኤርትራ ወሰድክ እንደሆነ ኤርትራ ብዙ ሰው የለፋበት ብዙ ተስፋ ያጣለበት ህገ መንግስት ተሰርተዋል። የአሁኑ መንግስት ፈቅዶ እንዲያውም ራሱ ጠይቆ እንዲጻፍ ያደረገው ህገ መንግስት ነው። ያው መንግስት ይህንን ህገ መንግስት እንዲጻፍ ጠይቆ እንዲያውም እንዲካሄድ የፈቀደው መንግስት ራሱ ያንን ህገ መንግስት ጥሶ እንዲያውም እንዳይፈጸም እንዳይተገበር አስሮ ቁጭ አድርጎታል። ይህን ስታይ ይገርመሃል። ምክንያቱም ኤርትራ መንግስት ያሉት ባለስልጣኖች ተጋዮች ነበሩ። ታጋዮች ሆነው አውቃቸዋለሁ። ታጋዮች ሆነው የነበራቸው አላማ ንጹህ አላማ ነበረ። አገር ነጻ የማውጣት ብቻ ሳይሆን ህዝብን ከነበረበት ችግር ለማላቀቅ፣ ከድህነት ከችግር ለማላቀቅ የነበራቸው አላማ ቅዱስ አላማ ነበረ። ይህ አላማ ተረስተዋል አሁን እና ስልጣን ብቻ በማናቸውም መንገድ ስልጣን ጨብጦ ያን ስልጣን ላለመልቀቅ ብቻ ነው ትግሉ ያለው። ይሄ የሚያሳዝን አሳዛኝ የሆነ ትራጂክ ሁኔታ ነው ያለው እና የእኔ መጽሐፍ ኢትዮጵያ ብቻ አይደለም ኤርትራንም ይመለከታል። በሁለቱ መሀል ባለው ሁለቱ አገሬ ባለው ችግር መሀል ያለውን ይመለከታል እና ወሳኙ መልእክት እርቅና ሰላም ይላል።
ዶክተር በረከት ስንት መጽሐፍ ጽፈዋል? እዛ መጽሐፍ ኤግዚቢሽን የተዘረጉ መጽሐፍቶች አይቻሉ። አንድ ሁለት ሶስት መጽሐፍት በኤርትራ ጉዳይ የተጻፉ መጽሐፍትም አሉ። ለመሆኑ ስንት መጽሐፍ ጽፈዋል?
በአጠቃላይ 12 ይሆናል መሰለኝ። 12 ናቸው።
ለወደፊት ስ መጽሐፍ
እኔ መጽሐፍ ልክ አየር እንደ ማተንፈስ ነው። ካልጻፉ ደስ አይለኝም። ጠዋት ጠዋት ወፎች የሚጨሁት ታቆማቸው አችልም። የእኔ መጽሐፍ እንደሱ ነው።
ዶክተር በረከት ሀብተ ስላሴ ለሰጡን ማብራሪያ በጣም አመሰግናለሁ።
እኔ አመሰግናለሁ። እግዚአብሔር ይባርካል።
Is corny with that Illuminati mess. Paparazzi catch my fly and my cocky fresh. I'm so reckless when I rock my Givenchy dress.
የትግርኛ ባልደረባችን ገብረ ሀጎስን እናመሰግናለን። አሁን ዲጄ ፋትሱ ወይም ሱራፌል ሸፈራው ስለ አሜሪካውያን ግራሚ አዋርድ ዜና አለኝ ብሏል። እስቲ
እንግዲህ
ምን ተከናወን?
ስለን እንዴት ናችሁ? ጋቢናዎች እንዴት ናችሁ?
እንኳን ደህና መጣ።
እንኳን ደህና ቆያችሁኝ። እንግዲህ ዛሬ ጠዋት በጣም በዓለም የታወቁ አዋርዶች መካከል ግራሚ ትልቁ አዋርድ ነው። 59ኛው የግራሚ አዋርድ እንግዲህ ጮች ዛሬ ወጥተዋል። በጠዋት ውድድሩ ማለት አዋርዱ የሚካሄደው የሚቀጥለው የፊታችን ፌብሩዋሪ 2017 ላይ ነው። ግን እንግዲህ በዚህ አዋርድ ላይ ቢዮንሴ 9 ጊዜ ታጭታለች። ድሬክ፣ ካኔ ዌስት እና ሪያና እያንዳንዳቸው 8 ጊዜ ታጭተዋል። አዲስ ሙዚቀኛ ነው፣ ራፐር ነው። ቻንስ ደ ራፐር ይባላል። የታወቀ ራፐር ነው። እሱ 7 ጊዜ ታጭቷል። እንግዲህ አልበም ኦፍ ዘ ይር በሚለው ላይ እንግዲህ አዴል፣ ቢዮንሴ፣ ጀስቲን ቢቨር፣ ድሬክ እና ስትራግል አንድ ላይ ታጭተዋል። እንግዲህ ይህንን ይመስላል የፊታችን
አቤል ተስፋ ወይም ደ ዊኬንድ በስታር ቦይ
አልታጨም። ይሄ ምክንያት የነበረው ያለፈው አልበምሽን ማድረግ ያለብሽ ከኦክቶበር እስከ ሴፕቴምበር በአንድ አመት ውስጥ ከኦክቶበር እስከ ሴፕተምበር የወጡ አልበሞች ብቻ ናቸው የሚታጩት እና እሱ ያወጣ አሁን ቅርብ ጊዜ ነው። እንግዲህ ወደ ኖቬምበር
ቢዮንሴ አልበሟ ነው የታጨ።
ቢዮንሴ በፎርሜሽን ነው። አዴል ያለፈው አመት አልታጨችም ነበርና ለምን ሲባል በዚህ
ሙዚቃ ፕሮግራም ላይ ይሄንን ሰፋ
አድርገን እናስተላልፋለን።
እንግዲህ የዛሬው ፕሮግራማችንን በዚሁ ተጠናቋል። በፌስቡክ
ቪኦኤ አምሃሪክ፣ በትዊተርም እንዲሁ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱን። ለዛሬው ቴክኒክ ሞክቢል አብሮን ነበረ ዲጄ ፋትሱ። መልካም ምሽት። I just might be a